በምዕራብ ወለጋ ነጆ ወረዳ ከትናንት በስቲያ 5 ሰዎች የተገደሉት የአባ ገዳዎችንና የሀገር ሽማግሌዎችን ጥሪ ባልተቀበሉ የሸኔ ኦነግ ታጣቂዎች ነው ሲል የኦሮሚያ ፖሊስ ኮሚሽን አስታውቋል። ከተገደሉት መካከል ሁለቱ የውጭ ሀገር ዜጎች መሆናቸው ተገልጿል። አባ ገዳዎችና የሀገር ሽማግሌዎች የርቁን ኃላፊነት ከወሰዱ ወዲህ ከቀድሞ ሰራዊቱ ጋር የነበረው ግንኙነት መቋረጡን ያስታወቀው ኦነግ ድርጊቱን አውግዟል። ናኮር መልካ ከነቀምቴ ተከታዩን ዘግቧል።
ማቾች ሳራይት የተባለ በማደል ላይ ጥናት የሚሰራ ድርጅት አመራሮች እንደሆኑ የድርጅቱ ጀምባሪ ያስተዳደር ሰራተኛ አቶ ምትኩ ፈይሳ ለቪኦኤ ተናግረዋል። ይግድያ ከመፈጸሙ 10 ደቂቃ አስቀድመው ከድርጅቱ ስራ አስኪያጅ አቶ በቀለ ተፈራና ከከርሰ ምድር ባለሙያው አቶ አለማየሁ መላኩና ተቆጣጣሪው አቶ በጣሳ በቀለ እንዲሁም የጃፓን ዜግነት ካላት ከድርጅቱ ዳይሬክተር ታናኮ ማካኒሽና ህንዳዊው ሴሲዳር ኢንካታ ጋር ቁርስ በልተው 5 ኪሎ ሜትር ከተማ ወደሚርቀው የስራ ቦታቸው ዲፎርዲ በሚባል ሁለት ገቢና ባለው መኪና እንደተንቀሳቀሱ ይናገራሉ። እርሳቸው ከኋላ በሌላ መኪና የነበሩ ሲሆን ከጧቱ 1 ሰዓት ተኩል ገደማ በሁነዋቀዩ ቀበሌ ለጋ አዲ የሚባል ቦታ ላይ ሲደርሱ አምስቱም ሰዎች ተተኩሶባቸው እንደተገደሉና ብዙም ሳይቆዩ የነበሩበት መኪና መቃጠሉን ደርሰው እንዳዩ ለቪኦኤ ተናግረዋል። ለወረዳው አስተዳደር ጽሕፈት ቤት ደውለው በፍጥነት እንዲደርሱላቸው መጠየቃቸውን በማስታወስ ገዳዮቹን ያላዩ መሆኑን ጠቅሰው ማንም ይሁን ማን ግን ሰላም ወዳድ ያልሆኑ ሲሉ ይገልጿቸዋል። አቶ ምትኩ ድርጅታቸው ከማዕድን ሚኒስቴር ፍቃድ በማግኘት የወርቅና የተለያዩ ብረታ ብረት ጥናት እስከሚያካሄድበት ነጆና ቦጂ ድርመጂ ወረዳ ቀበሌዎች እውቅና እንዳለው ላለፉት 2 ዓመታት ከመንፈቅ ጊዜያት ከማህበረሰቡ ጋር ተግባብተው እየሰሩ መቆየታቸውን ተናግረዋል። በቶለዋቅዩና ሁለዋቅዩ ቀበሌዎችም 9 ኪሎ ሜትር የሚረዝም የጠጠር መንገድ ለአካባቢው ልማት ገንብተናል ይላሉ። በስፍራው ለጥናት ሲንቀሳቀሱ የአካባቢውን ወጣቶች ቀጥረው እንደሚያሰሩም ጭምር ገልጸዋል። ባለፈው 5 ወር ገደማ ግን ገጥሟቸው ስለነበር ጉዳይ እንዲህ ይገልጻሉ።
ያኔ እኛ በነፃነታችን ትግል ላይ ነን። ትግሉን ጨርሰን የራሳችንን ነጻነት እስከምንወስን ድረስ ይህንን ስራ አቁሙ፣ እሺ እናቆማለን ብለን ከአቆምን በኋላ የተወሰኑ ቡድኖች ከዛ ተናጥለው መኪናችን ጋራ ላይ ቆመው ነበር። መኪናችንን ሰባብረው ላፕቶፕ፣ በር፣ ካሜራ፣ አንዳንድ የተወሰኑ ነገሮችን፣ ወረቀቶችን ወስደውብን ነበር። እነዚህ ሰዎች አሁንም እንግዲህ ይህንን ባለፈው አቆሙ ብለን ነበር፣ አሁንም ደጋሚ እየሰሩ ነው፣ ኮማንድ ፖስቱ ሰበብ እያረጉ ነው የሚል ቁርሾ ይጠፋል ብዬ አልገምትም። እንግዲህ እንደዚህ አይነት ነገር ነው ችግሩ። ከዛ መነጭ ሊሆን ይችላል የሚል ሳቢ ኑሮኝ ነው።
ከሌላ አካል ምንም አይነት ማስፈራሪያም ሆነ ዛቻ እንዳደረሳቸው የተናገሩት ሰራተኛው እስካሁን ማዕድን ማውጣት አለመጀመራቸውንም ተናግረዋል። አቶ አለማየሁ መላኩና በጣሳ በቀለ በጊምቢ ከተማ ወዳጅ ቤተሰቦቻቸው በተሰበሰቡበት ቦታ ትናንት የቀብር ስነ ስርዓታቸው ሲፈጸም የአቶ በቀለ ተፈራ የቀብር ስነ ስርዓት በአዲስ አበባ እንደሚፈጸምና ከኤምባሲዎቹ ጋር በስልክ በመነጋገር የሁለቱ ሀገር የውጭ ዜጎች አስከሬንም ትናንት ወደ አዲስ አበባ የተሸኘ መሆኑን ተናግረዋል። አቶ ምትኩ ለመንግስት መልእክት አለኝ ያሉትንም እንዲህ ገልጹታል።
ለወደፊቱ የእኛንም ድርጅት ጨምሮ ፎሬን ኢንቨስትመንት ወይ ደግሞ የውጭ ሀገር ኢንቨስትመንትን ፍላሾች እንዴት አድርገን እናስተካክላለን ለሚለው ዙሪያ ወጣቱን በሚገባ፣ ማህበረሰቡን በሚገባ፣ የሃይማኖት አባቶችን በሚገባ፣ አባገዳዮችን በሚገባ መንግስት ተከታትሎ ስልጠና ሰጠው። ለምሳሌ በደና ከወገን ራብ ያለው እንደምታውቀው ነው። ፋብሪካ ነገር የለም፣ የሚሰራ ስራ የለም። ይመጣም እንደዚህ እየተደናቀፈ ስለሆነ ህብረተሰቡ ይህንን ትምህርት ወስዶ በቂ ግንዛቤ አግኝተው ምንድን ነው ጥቅሙ፣ ምንድን ነው ጉዳቱ፣ እኛስ ምን እንጠቀማለን፣ መንግስትስ ምን ይጠቀማል፣ በሀገራችን ደግሞ ምንድን ነው የምትጠቀመው የሚለው ዙሪያ መንግስት ግንዛቤ ቢሰጥና ለወደፊቱ ከዚህ የበለጠ ነገር ቢመጣ እንኳ አሰብቶ ማድረግ ግናትን እንድናዳብር የሚል መልዕክት ለማስተላለፍ ነው። በዚህ አጋጣሚ ከጎን ላጣቸው ወንድሞቼ፣ ቤተሰቦቻቸው መጽናናትን እመኛለሁ ለማለት ያስፈልጋል።
የኦሮሚያ ፖሊስ ኮሚሽን ምክትል ጄኔራል ኮሚሽነር ረታ በላቸው ጥቃቱን ፈጽመዋል ስላሏቸው ሰዎች ማንነትና አላማ ለክልሉ ኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን በሰጡት ቃለ ምልልስ ይህንን ብለዋል።
ኡሚ አርጫቱ ሸኔ አባው አራራ ቦቲን ገዳፊ ያርሰሊም ቢያ
የአባ ገዳዎችና አገር ሽማግሌዎችን እርቅ ያልተቀበሉ የሸኔውን ኃይሎች በነጆ ተለዋቀበሌ ቀድመው ተኩስ ከፍተው ይህንን አደጋ ፈጥሯል። እነሳውም ሰላም ባከባቢ እንዲደፈርስ የታቀደና ሰላም የለም የሚል መልእክት ለማስተላለፍ ነው። እነዚህ ሰዎች ለልማት የወጡ የውጭ አገር ዜጎች ናቸው። ባካዋሉ ትንሽ ፋብሪካ የነበራቸው ናቸው። የዘጥፋ ካለም ይህንን እርምጃ የወሰደ አካል ላይ ክትትል እያደረገ ነው።
ቃማ ተርካንቲ ቀን ሁለቴት ለጌሳ ጅራ
የወረዳ ጸጥታና አስተዳደር ጽህፈት ቤት ተወካይ አቶ ኢፍሬም በየነ በበኩላቸው ማክሰኞ ዕለት ጠዋት በስፍራው ሲደርሱ 45 የሚሆን ጥይት ቀላ እንደሰበሰቡ ተናግረዋል። ገዳዮቹን ግን ለጊዜው ያየ አካል ባለመኖሩ ምርመራ እየተደረገ መሆኑን ገልጸዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪኦኤ በሰጡት ማብራሪያ የኦሮሞ ነጻነት ግንባር ሰራዊት ትጥቁን በሰላማዊ መንገድ ለአገር ሽማግሌዎችና አባ ገዳዎች አስረክቦ ወደ ስልጠና ካምፕ እንዲገባ ስምምነት ላይ ተደርሶ በአሁኑ ጊዜ ከቀድሞ ኦነግ ሰራዊት ጋር ያለን ግንኙነት ተቋርጧል ብለዋል። በነጆ ስለተካሄደው ግድያም የሰሙት የመንግስት ስራ ኃላፊዎች ለመገናኛ ብዙሃን ከሰጡት መግለጫ መሆኑን ጠቅሰው ተከታዩም ብለዋል።
የተወሰደው እርምጃ በምንም መልኩ የሚደገፍ አይደለም፣ የሚወገዝ ነው። ስለዚህ ኦነግ የተሰማውን ሀዘን በዚህ አጋጣሚ ለመግለጽ እወዳለሁ እና በአጠቃላይ ሁኔታ ተገቢው ጥናት ሳይካሄድ ምርመራ ሳይካሄድ ዝም ብሎ የተሰጠ መግለጫ ስለሆነ አሁንም መንግስት ተገቢውን ትኩረት ሰጥቶ የማጣራት ሂደቱን እንዲቀጥል ነው በበኩላችን የምንሰጠው አስተያየት።
የምዕራብ ቀጠና አዛዥ ጃል መድሮ ወይም ኩምሳ ዲሪባን በስልክ አግኝቼ ስለ ጉዳዩ ለመጠየቅ ያደረግኩት ጥረት አልተሳካም። በቀድሞ አባገዳ በየነ ሰንበቱ የሚመራው የአባገዳዎች አሪሲንቄዎች ምሁራንና የሀገር ሽማግሌዎችን ያካተተ የመንግስትና ኦነግ እርቅ ኮሚቴ ባለፈው የካቲት ወር አጋማሽ ወደ ደቡብና ምዕራብ ኦሮሚያ በመንቀሳቀስ የቀድሞ የኦነግ ታጣቂዎች ትጥቃቸውን በመፍታት ወደ ስልጠና ካምፕ እንዲገቡ ጥሪ አድርጎ ኮሚቴው በቁጥር ያልገለጻቸው ታጣቂዎች በጦላይ ወታደራዊ ካምፕ ስልጠና ላይ መሆናቸው ይታወቃል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።